ክፍል ሁለት ፕሮግራማችን አሁን ይጀምራል። የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ ራሱን ለህዝብ ይፋ ያደረገበትን 44ኛ ዓመት ለመዘከር ከኒያል ጆች ጋር በሚል ርዕስ በፋሲካ መለሰ የተደረሰውን መጽሐፍ መተረክ ጀምረናል። ይህ መጽሐፍ የሚያተኩረው በኢሃፓ የወጣት ክንፍ ኢሃወሊ ድርጅታዊ አሰራርና በኋላም በፋሽስታዊው ደርግ የደረሰበት አሰቃቂ እርምጃ ላይ ነው። ክፍል 18ን አሰምተን የጠቅላላ ፕሮግራማችን ፍጻሜ ይሆናል።
በሸና ቸ ሞቱ በሸና ቸ በሸና ቸ ሞቱ በሸናቸ በሸናቸ ሞቱ ተረት ተረት ከባለ ብረት ሊያጠጣን የባወት በሸናቸ የዚያ ትውልድን ገል እውነቱን የፋቅ ጥቁር በመለቅለቅ ደፋፍረን ብንጓዝ አቁም በመደበቅ ፍትካላገኘ እንኳን የሰው ደም የውሻም ደም አይደርቅ በሸናች አው ቀን ቀኑንም ጥሎት መፋረዱ ላይ ቀር አቁሞ ከችሎት ዛሬ ደከመ ቢለማመጥ የጠገበ ወጥ ቢረግ ጊዜው ዛል እንጂ ካቁም አይመለጥ በሸናች ሞቱ ተረት ተረት ከባለው ምን አይነት ተረት ነው? ትውልድን የሚያረክስ ትውልድን የሚያወርድ እንኳንስ በሚወሰን አልተባለም በደም ደም የተነከረን እጅን የሳሙ በሸሞቱ እያሉ መሰረት ምንድነው ጥቅሙ? የግማሽ ሚሊዮን ህዝብ የተረገፈው እሁን ኮሎኔል ይሄ በሁለት ፊደላት በቸሸ ምክንያት ነው? ለሁለቱ ፊደላት ለቸሸ ተብሎ ሰጎዳን አይጣላል በጥይት ተገሎ ተረት ተረት ከባለ ብረት ሊያጠጡን የባቡት ደርግ ጎዳና ረፍርፎ የጥይቱን ዋጋ ደፍሮ የጠየቀው ቸናሸን ፊደላት ኢሃፓ ሰርቆት ነው? አሊያም ያጣድፍ የነበር የዛን ትውልድ ሞት ከደርግ እጅ ፈልቅቆ ሜሶን ደብቆት ተረት ተረት ከባለ ብረት ሊያጠጡን የባወት ለቸናሽ አልሞትንም እምብኝ ብለን እንጂ የፊውዳሉን ስርዓት እምብኝ ብለን እንጂ ለፋሽስት መገዛ እምብኝ ብለን እንጂ ለዘረኛ ማደር እምብኝ ብለን እንጂ ለስልጣን ለወንበር ማፈራረስ አገር ኢትዮጵያን መቸርቸር ለቸናሽ አልሞትንም መስዋዕትነትን ደፍረን የወሰድነው ጥፍራችን ሲነቀል አምቀን የቻልነው ወፌላላ ገብተን የተበጣጠስነው የተሰለፈነው የህዝብ ልጆች አካል ለጅብ የተጣለው የህዝብ ልጆች አካል ለጅብ የተሰጠው የህቶቻችን ጡት በፋሽስት ካድሮች የተቆራረጠው ከደርግ ጽፈት ቤት ማዕከላዊና ከርቸል ያለም በቃኝ የተንጠለጠነው እውን እርሶ እንዳሉት በቸሸ ምክንያት ነው? ጋርተር ከፍቶብን ጫውታነትን ሶብን የተቀጣጠን ነው ለቸለሸ ሳይሆን የመሬት ላራሽ ህዝባዊ መንግስት የብሔረሰብ ጥያቄን ግበን ነው። ክብር ኮረኔሌ ዛሬ የጨበጡት በትረ መንግስቱ የተቀመጡበት ከኛ ትውልድ አካል ጥፍርና ስጋ ቆዳ ደም አለበት ለቸ ናሸ ብለን አልተንጠለጠልንም ህይወት አልከፈልንም። መስዋዕትነትም ደፈን የወሰንነው ጥፍራችን ሲነቀል አምቀን የቻልነው ወፌላላ ገብተን የተንጠለጠልነው የተሰለጠልነው የህዝብ ልጆች አካል ለጅብ የተሰጠው የእህቶቻችን ጡት በፋሽስት ካድሮች የተቆራረጠው እምቢኝ ብለን እንጂ የፊውዳሉን ስርዓት እምቢኝ ብለን እንጂ ለፋሽስት መገዛት እምቢኝ ብለን እንጂ ለዘረኛ ማደር ኢትዮጵያን መቸርቸር ማፈራረስ አገር ለስልጣን ለወንበር ለቸናሸ ብለን ህይወት ካልከፈልን ስደት አልገኝ ለቸ ሞቱ ያሉት ያን ብርቅዬን ትውልድ የእሱ ቀን ሲመጣ ያነሱታል በግድ። እስከዚያ ድረስ ግን ኮሎኔል አብይዬ ጠቅላይ ሚኒስትሩ ይልቅስ የተደመሩትን ሞልቶ እንዳይፈሱ ሰብስበው ይቋቁሩ እኮ የምድረ ጫጉላው ቤት ሳይቃጠል ቀኑ ሰብሰብ ያድርጉና አጥብቀው ይጫኑ። ክደት የበዛበት ክፉ ነው ዘመኑ። ይህን ከሃዲ ምሁርን ለመቀመጫሙት በክብር ይጋብዙና ረግሞ ይዳልሙት። ዶክተር አብይዬ በኢህአዴግ እየሞት የአንጃው አለቃ እንጂ ያደነጋገሮች እውነተኛው ታሪክ ሁን ለብሶ ጠፍቶት በብቶ ውስጥ ያሉት አው ፕሮፌሰሩ መስፈን የነበሩ በቸናሸ ነበር የተገዳደል ነው እስኪ ብሎ ይመስክሩ። ደርግ ጎዳና ረፍርፎ የጥይቱን ዋጋ ደፍሮ የጠየቀው እሁን ቸናሸን ፊደላት የአባ ሰርቆት ነው አሊያም ያጣድፍ የነበረው የዚያን ትውልድ ሞት ከደርግ እጅ ነጥቆት ነው የሰኑ ደብቆት ለቸናሸ ሞት ተረት ተረት ከባለ ብረት ሊያጠፉን የባቦት እኒያ የደም እጆች ዙሪያ የከበቡት ሶስት አባት ቃይረው መሐላም የሚምሉት አው ያሉ በድምሩ እስቲ በቸናሽ የነበርን ህይወት ያረገፍ ነው ብለው ይመስክሩ። በቸናሽ ሞቱ በቸናሽ ሞቱ። መስዋዕትነትን ደፈን የወሰንነው ጥፍራችን ሲነቀል አምቀን የቻልነው ወፌላላ ገብተን የተበጣጠስነው የተሰለሰልነው የህዝብ ልጆች አካል ለጅብ የተሰጠው የእህቶቻችን ጡት በፋሽስት ካድሮች የተቆራረጠው እምቢኝ ብለን እንጂ የፊውዳሉን ስርዓት እምቢኝ ብለን እንጂ ለፋሽስት መገዛት እምቢኝ ብለን እንጂ ለዘረኛው ማደር ኢትዮጵያን መቸርቸር ማፈራረስ አገር ለስልጣን ለወንበር እኛ ለቸናሽ ህይወት አልገበርንም። ቤት ንብረትን ጥለን ከቶ አልተሰደድንም። ለቸናሽ ሞቱ ይበቃል ተረቱ።
ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጻሕፍትን የምንተርክበት ነው።
ከኛ ልጆች ጋር እውነተኛ ታሪክ በፋሲካ መለሰ ሚያዝያ 2008 ዓመተ ምህረት አዲስ አበባ። መታሰቢያነቱ ለባለ ታሪኮቹ ለኛ ልጆችና لود الناتي لويزرو تزرع ورق دمسي كفل عصر سمنت ደኛው ከትንሣኤ ጋር በሳምንቱ ተገናኘን። እስቲ በእንግዲህ ከርቸሌ ከገባህለት ጀምሮ የተሰማን ስሜትና የሆነውን ሁሉ ንገረኝ አልኩት። እንዚያ ሁለት ወራት እንዴት እንዳለፉ። ሐምሌ 3 ቀን 1970 ዓ.ም በኩምቢ ቮልስዋገን መኪና ወሰዱን። የአዲስ አበባ ወህኒ ቤት ያሁኑ የአፍሪካ ህብረት ህንጻ የተሰራበት ቀደም ብዬ አውቀዋለሁ። እንደነገርኩህ ልጅ ያለው እዛው ሰፈር ኖር ያለው ካደኩም በኋላ ሰው ታስሮ ለጠይቅ ስለሄድኩ ግቢውን አውቀዋለሁ። አስተዳደር ቢሮ አስፈላጊውን ምዝገባ ከፈጸምን በኋላ ዋራንት የሚባለው የወህኒ ቤት መታወቂያ ተሰጠን። ዋራንቱ ስሜን የታሰርኩበትን ቀንና ዓመተ ምሕረት ምክንያቱ ያልተገለጸ ተብሎ የምፈታበት ቀንና ዓመተ ምሕረትን ይጠቅሳል። በፖሊስ ታጅበን ለፍርደኛ ክፍል ተላለፍ። ለምንድነው የወንጀሉ አይነት ያልተገለጸ የሚለው? ለሁሉም ሰው ግር የሚለው ይኸው ጉዳይ ነው። እኔ እንደምገምተው ደህንነቶች ሰው የሚያስሩት ዝም ብሎ ሊሆን ይችላል። ስለዚህ ወደ ከርቸሌ ሲልኳቸው ፋይላቸው ላይ የታሰሩበትን ምክንያት ለመግለጽ ለሚቸገሩ ባዶ ያደርጉታል ወይም ያልተገለጸ ይሉታል። ወህኒ ቤቱም አማራጭ ስለሌለው ያንኑ ተከትሎ ያልተገለጸ ብሎ መዝገቡ ላይና ዋራንቱ ላይ ይጽፋል። እኛ የምንገምተው ያንን ነው። የነሱን አናቀም። ከካቦ ወደ ካቦ ርክክብ ላይ ያያለን ከኋላዬ ስሜ ሲጠራ ሰማሁ። ዞር ስል መግ እና ጓደኛው ዘ የሰፈሬ ልጆች ናቸው። በዚያን ጊዜ ከ16 እስከ 17 ዓመት አይበልጡም። በጭራሽ አገኛቸዋለሁ ብዬ ስላልገመትኩ ደነገጥኩ። ሰላምታ ከተለዋወጥን በኋላ ወደ ቆጣቸው ወሰዱኝ። እነሱም ባላገኝ ከምድረ ወሮ በላ ጋር በር አጠገብ ወይም ሽንት ቤት መግቢያ ላይ ነበር የምተኛው። ከፖለቲካ እስረኞች ውጭ ያሉት በሙሉ የደረቅ ወንጀል እስረኞች ነው የሚባሉት። እኔ በገባሁበት ወር አብዛኛው የፖለቲካ እስረኛ በየከፍተኛው በቀበሌዎች ማዕከላዊና በየጦር ካምፖች ስለነበር ዛት ያለው የከርቸሌ እስረኛ ደረቅ ነው። ለአስር ወራት ካለም ተነጥዬ አንድም መረጃ የሌለኝ ሰው መርዶ ጠገብኩ። እነሱ ስለሚያውቃቸው ስለ ሰፈሬ ልጆች ነገሩኝ። እነማን እንደተገደሉ፣ እነማን እንደታሰሩ፣ እነማን እንደጠፉ ሁሉንም ሰማሁት። ለኔ አደገኛ የሀባነት እየተጋነነ እንደሚወራ ደርግ ጽፈት ቤት በነበርኩበት ወቅት ተገድሎ መርካቶ ሬሳውን አየሁሎ ያወራ ሰው ሁሉ እንደነበረ፣ ማዕከላዊ ስገኝ ደግሞ በቅርቡ እንደምረሸን በሰፊው እንደተወራ ወሬ አስቆመቆሙኝ። ከአንድ ወር ምናምን በኋላ ስፈታ ምን ተብሎ ሊወራ እንደሚችልና ጉዳይ እንደገና ሊቀሰቀስ ይችል ይሆን የሚል ስጋት ቢጤም ጫረብኝ። አንድ አመት እንደተፈረደብኝ ወሬው በአካባቢ እንዳይሰማ ያላደረኩት ጥንቃቄ አልነበረም። የመጀመሪያው እሁድ ቤተሰብ መጥቶ ሲጠይቀኝ ልጆቹ እንዲጠይቁ የመጡ ሰዎች አዩኝ። ባልጠበቅኩት ሁኔታ ወሬው አፈትልኮ ወጣ። ከሰምንት በኋላ ለጥየቃ የሚያበቃ ግንኙነት ባይኖርንም በህይወት መኖሬ ደስ ያላቸው አንድ ሁለት ሰዎች ጠየቁኝ። ከልጆቹ እኩል አንድ አመት እንዴት ሊፈረድብኝ እንደቻለ ብዙዎቹን ግር ሳያሰኝ አይቀርም። ምን አለ ሁለት አመት ቢፈርዱብኝ ብዬ ተመኘው። ትልቁ ስጋቴ ከቀበሌ አካባቢ በመቀኝነትና ኢሃፓን ይከዱ የሚያውቁኝ ካሉ ጉዳዩ እንደገና እንዲጣራ ሊያመለክቱ ይችላሉ የሚል ነበር። በዚህ ስጋት ውስጥ ያለው የከርቸሌ ህይወቴን እየለመድኩት መጣው። በ1970 ዓ.ም ከርቸሌ ምንም ነገር አልነበረውም። ትምህርት ቤቱም ከአንደኛ ደረጃ ያልዘለለ ይመስለኛል። ጊዜያችን የምናጠፋው ግቢው ውስጥ በመዞር ነበር። ከክልል ክልል ለመሄድ በጣም አስቸጋሪ ነበር። ዮሐንስ ሳንቲም ለካቦች በመስጠት አንዳንድ ሰዎች ሾልከው ይሄዳሉ። እኔም ቀጠሮ ክልል ገባ ነበር። እዚያ ከአመት በፊት የታሰረው የሰፈሬ ልጅ ነበር። የኢሃፓን የወጣት ክንፍ ከመሰረቱትና ከመጀመሪያዎቹ የኢሃፓ የወጣት ሊግ ማዕከላዊ ኮሚቴ አባላት አንዱ ነበር። ምናልባትም በህይወት ከተረፉት የወጣት ክንፉ መስራቾች ብቸኛው እሱ ብቻ ነው። ያውም ከድርጅቱ ጋር በነበረው የመስመር ልዩነት ሳቢያ ተገልሎ ስለነበር ነው። በ1969 ዓ.ም አጋማሽ ይመስለኛል ሳያስበው ታሰረ። እሱን ለማግኘት ነበር ቀጠሮ ክልል የምገባው። ከዚያ በተረፈ ፍትሐብሔር ክልልን ለማየት ስል ብቻ አንድ ቀን ሾልኬ ይጃለሁ። ያክስቴ የባለቤቷ ወንድም በሙስና ታስሮ ነበር። በእድሜ ገፋ ያለና ያማው ስለነበር ብዙ ጊዜ ከሱ ጋር እውል ነበር። በሽታው ስጠናበት በተቻለኝ መጠን ረዳው ነበር። ያለመታደል ሆኖ እዚያው እስር ቤት በህመም ህይወቱ አለፈ። ከማዕከላዊ ከመምጣቴ ጥቂት ወራት ቀደም ብሎ ከርቸሌ ውስጥ አደገኛ ሁኔታ ነበር። የውጭው ገደላ አልበቃ ሲላቸው የሆነ አጋላጭ የሚባል ቡድን እስር ቤት ውስጥ አቋቁመው ነበር። ምርመራ ላይ ያልተናገራችሁትን አውጡ እያሉ የተወሰኑ ልጆች ገለዋል። አንዳንዶቹንም ኢሃፓን እንደገና ለመመስረት ውይይት ታደርጋላችሁ ብለው የገደሏቸው ነበሩ። እንዲያውም እኔ ታሰርኩበት ክፍል አንድ አመት የተፈረደበትን ልጅ በዚያው የተነሳ ገድለውታል። ስለዚህ እኔ ስገባም ጭምር ግቢው የፍርሃት ድባብ የወረረው ነበር። ለማንኛውም ጊዜው እንዴት እንደሄደ ሳላውቅ ተፈታው። ምዕራፍ 14 የጎንደር አድባር። ነጻነቴን አገኘው፣ ግን ነጻነትን በቅንፍ ውስጥ ክተተው አለኝና ሙሉ 1971 ዓመተ ምህረትን ኢሃፓን ፍለጋ እንዴት እንደባተለ፣ ከዚያም በመንግስት መስሪያ ቤት በስልጠና ላይ እያለ የነበረውን የህይወት ገጠመኙን ተረከልኝ። ከእስር ቤት የምፈታበትን ሰዓት ስለማላውቀው ራሴው ቤት እንደምመጣ ለቤተሰብ ነግሬ ስለነበር ከርቸሌ በራፍ ላይ ማንም አልጠበቀኝም። የተፈታሁት ከሰዓት በኋላ ከረፈደ ነው። ለታክሲ ገንዘብ ብይዝም በመፈታቴ ጮብ ያረገጥኩም። ከዚያ ይልቅ አንድ አመት እንደተፈረደብኝ የሰማሁ ዕለት በጣም ደስ ብሎኛል። ፌስታሌን አንጠልጥዬ ቀስ እያልኩ ጉዞዬን በእግሬ ጀመርኩ። መንገዱ የሚያምርህ ታስረህ ስትፈታ ነው መሰለኝ። ብዙ አመት ታስሮ እንደተፈታ ሰው የምስበው አየር ልዩ ሆነብኝ። አዲስ አበባ አዲስ ሆነችብኝ። መንገደኛው ሁሉ አዲስ ፍጡር መሰለኝ። በገነት ሆቴል አድርጌ ሽቅብ ወደ ሜክሲኮ አደባባይ አቀናውና ለገሃር ደረስኩ። አሁንም ድረስ ያለችው ለገሃር ሚኒ ገባሁና ቡና አዘዝኩ። አጎቴ ሲሳይና ባለቤቱ ሰናይት እዚያው አካባቢ ቢኖሩም ላገኛቸው አልፈለኩም። ካፌ ውስጥ ሰዎች ሲወጡ ሲገቡ ሲጫወቱ ሲበሉ ሲጠጡ በጸጥታ ያለው አካባቢው ከአዲስ አበባ ወደ ደብረ ዘይትና ናዝሬት የሚሄዱ ወይም ወደ አዲስ አበባ የሚመጡ ሰዎች ትራንስፖርት የሚይዙበት መናኸሪያ ነው። እንደኔ ፌስታል ያዙ ወይም ሰው የሚጠብቁ ሰዎች የሚታዩበት አካባቢ ስለሆነ አተኩሮ ያየኝ የለም። ለነገሩ በያፓንነት ዘመኔ እዚያ ካፌ ውስጥ ለቁጥር ለሚያዳግት ጊዜ ገብቼበታለሁ። ለምንድን ነው ቤትህ ቶሎ ያልገባኸው? ብቻዬን መሆን ስለፈለግኩ ነው። እቤት ከገባሁ ግርግር ነው። ከዚያ በፊት ብቻዬን ሆኜ መቆየት አሰኘኝ። ለነገሩ የማስበው ነገር አልነበረም፣ ጭንቀትም አልነበረብኝም። 11 ሰዓት ካለፈ በኋላ ከካፌው ወጣሁና ወደ መስቀል አደባባይ አቀናሁ። እግሬ እስኪዝል የተመላለስኩበትን አካባቢ ቃኘሁት። የቦሌን መንገድ መያዝ ሲገባኝ አልፌ ወደ ኃይሌ ገብረስላሴ ጎዳና አመራሁ። ባምቢስ ከመድረሴ በፊት እንደገና አንድ ተራ ሻይ ቤት ገብቼ ለስላሳ ዝጄ ተቀመጥኩ። የተወሰነ ጊዜ እንደቆየው በአይን የማውቃቸው ሁለት ሰዎች ሲገቡ ስላየው ቶሎ ብዬ የሂሳብ ከፍዬ ወጣሁ። ባምቢስ መታጠፊያ ስደርስ ላይን ያዛርጓል። ከዚያም በማውቀው የውስጥ ለውስጥ መንገድ ማንም ሰው ሳያገኘኝ ወደ ቤቴ ሄድኩ። በማውቀው አከፋፈት የግቢውን በር ከፍቼ ስገባ ግቢያችን ጭር ብሏል። የታሰረው ውሻ እንደ ጉድ ይዘል ጀመር። አንጀቴን በላው። ከሙሉ አንድ ዓመት በኋላ ማረሳኝም ጠጋልኩና ጸጉሩን አሻሽቼ ሰላምታ ሰጠሁት። እንደ ሰውም ሳምኩት። እንደ ውሻነቱ እየላሰ አጸፋውን መለሰልኝ። በድርብ የሰራሁት የውሻው ቤት ሳጥኔ እንዳልነበር ሆኗል። ገንጥለውታል ሳይሆን ልጠውታል። በጎረቤታችንና በእኛ ቤት መካከል ያለው ጠበብ ያለ ገላጣ ክፍት ቦታ ላይ አይኔ ያረፈ። ቦታውን እንዴት እንዳስታወስኩት ገረመኝ። እላዩ ላይ ጎመን መብቀሉን አይቼ ፈገግ አልኩና የሳሎኑን በር ሳላንኳኳ ገፋ አድርጌ እቤት ገባሁ። የተወሰኑ የሰፈር ሰዎች እቤት ነበሩ። ያልተፈታው መስሏቸው እናቴን እያጽናኑ ቁጭ ብለዋል። ድንገት ዘው ብዬ ስገባ እልልታውን አቀለጡት። በጥቂት ደቂቃ ውስጥ ቤታችን በሰፈር ሰዎች ተሞላ። በሚቀጥለው ቀንም ሰው ሲጎርፍ ዋለ። ለኔ ሳይሆን ለእናቴ ነበር። በሰው ጠያቂነቷ የታወቀች ስለነበር ከሞት የተረፈው ልጇ ሲፈታ ያ ሁሉ ሰው የደስታዋ ተካፋይ ቢሆን ብዙም አይገርምም። እኔን በአካል ብቻ ሳይሆን በስምም የማያውቁኝ ሁሉ እንኳን ደስ ያለህ ሊሉኝ ሲመጡ ግቢያችን በሰው ተጥለቀለቀ። ያም ሆኖ እኔ ፍጹም የደስታ ስሜት ውስጥ አልነበርኩም። ምናልባት ተፈጥሮዬ ጨለምተኛ ከሚባሉት ውስጥ ሳይሆን አይቀርም። ነገ ብሩህ መስሎ አልታይህ አለኝ። ቶሎ ብለህ ወደ ትምህርትህ። የምን ትምህርት ቤት? የሆነ ሥራ ፈልገህ መግባት ነው። ከአባትህ ጋር ኑር። ይህን ሰፈር መልቀቅ ነው። ሁለተኛ ጓደኛ እንዳታበዛ። አሁንም ተጠንቀቅ፣ አንገትህን ደፍተህ መኖር ነው። ማለቂያ የሌለው የኑሮ ስልት ምክር። ለነገሩ እያንዳንዱ ምክር ትክክል ነበር። ሁሉም ከልባቸው ነበር። ችግሩ ውስጤ የሚመላለሰውን ስሜት ማንም አልተረዳልኝም። እኔ ተፈትቼም የአባ ልጅ ነኝ። የአባ ተሸንፏል ብዬ በፍጹም አላምንም። በደርግ ላይ የነበረኝ ጥላቻ ይብስ እንጂ በፍጹም አልቀነሰም። ከሶስት ቀን በኋላ ከቤት ወጣሁ። የአባው የአክስቴ ልጅ መስፍን ገጠር ውስጥ ተደብቆ ስለነበር አልታሰረም። ማታ ላይ ሄጄ አብረን አደርን። ቡልጋ በሚባለው ገጠር ዘመድ ቤት ተደብቆ ነው የቆየው። አያቴ ሸፍተው ጣሊያንን የወጉበት ቦታ እኔ ደግሞ ከሀገር ውስጥ ፋሽስቶች አምልጬ ተደበቅኩበት አለኝ። ከካድሪዎች ጋር በተደረገ ምስጢራዊ ድርድር በሌላ ቀበሌ ውስጥ እጅ ለመስጠት ነበር የመጣው። ከሁለት ሶስት ወር በኋላ የኢህአፓን ወረቀት ያነበበ በሚል ተፈታ። የኢህአፓውን ዘመዴን ማግኘት ለኔ ትልቅ ተስፋ ነበር። ሆኖም አንድም አይነት የግንኙነት መስመር ሊኖር እንደማይችል አስረዳኝ። በርካታ ልጆች በዚሁ መንገድ ሳይታሰሩ አምልጠዋል። አሁን በህይወት ከተረፉት ቀላል የማይባል ቁጥር ያላቸው ወይ እንደኔ አጭበርብረው ተፈተዋል ወይም ተሸሽገው ከቆዩ በኋላ በሚያውቁት ካድሬ ወይም ባለስልጣን አማካይነት ሌላ ቀበሌ በመኖር ሳይታሰሩ ቀርተዋል ወይም ጥቂት ወራት ታስረው ተፈተዋል። ብዙዎቻችን የተረፍነው ለዚህ እኮ ነው። በሚቀጥሉት ተከታታይ ቀናት ሞታቸውን ወደ ሰማሁት የሰፈር ልጆች ቤት ሄጄ ለቅሶ ደረስኩ። መጀመሪያ የሄድኩት እና አበበ ተክለ ሃይማኖት ቤት ነበር። አቤ የአካል ጉዳተኛ ነበር፣ እግሩ ብረት የተገጠመለት። ጃንጥላ ፋብሪካ ይሰራ የነበረ ላባደር ነበር። በጣም ቅርብ ወዳጄ ነው። ከላባደሮች ጋር በተያያዘ ብዙ ነገር አብረን ሰርተናል። እንዴት እወደው እንደነበር! ምርጥ ልጅ ነበር። በመጨረሻው የቀይ ሽብር ወራት ከመስሪያ ቤቱ ጋር በተያያዘ ጥቆማ ከእስር ቤት ወስደው ገደሉት። ነፍስን በገነት ጓደኛዬ ልረሳህ አልችልም። በግፍ ግፍ የተገደለው የሰፈሬ ልጅ ስለሺ እሸቴ ቤትም ሄጄ ሌላውን ለቅሶ ደረስኩ። ከዚያም ጓደኞቼ የነበሩት ጌታነት አደሰ፣ ወንዲራት ዘውዴ፣ እሱ ባለው ደሴ፣ መሐመድ ኢድሪስ ቤት ሄድኩ። ወንዲራድና እሱ ባለው መገደላቸውን እቤታቸው ሲሄድ ነው ያወቅኩት። ከጎረቤትና ከሱቅ አጣርቼ ነበር። መሐመድ ወንድሙ ቤቱን ለቆ ስለሄደ ላገኘው አልቻልኩም። ባለፈው እንደነገርኩ የመሐመድን መጨረሻ ለማወቅ ብዙ ደክሜ ነው እናቱን ያገኘዋቸው። ቀደም ብለው የሚያውቁኝ እናቶቻቸው እኔን ሲያዩ እንደ አዲስ አለቀሱ፣ እኔም ወጣልኝ። ሳምንቱን ስሜቴ ተረብሾ ከረመ። በጣም ቅርብ የነበሩትን የኢህአፓ ጓደኞቼን ቤትም ሆነ ስማቸውን ስለማላውቅ እስካሁን ለቅሶ ሳልደርስ ኖርኩ። ከዚያ ሳምንት ጀምሬ የኢህአፓን መዋቅር በማፈላለግ ሳስስ ከረምኩ። የኢህአፓ መዋቅር እውነት ግን ነው? ኢህአፓ መፈግፈግ ባደረገበት ሁኔታና ያ ሁሉ እልቂት ተካሂዶ እንዴት ድርጅቱ ይኖራል ብለህ አሰብክ? ስለው ትቀልዳለህ ብሎኝ ጀመረ። ለምን አላስብም? ያን ጊዜ እኮ ሰሜን ኢትዮጵያ ውስጥ የኢትዮጵያ ህዝባዊ አብዮታዊ ሰራዊት ኢህአሰ የሚባለው የኢህአፓ ጦር ነበር። ሌላም ምክንያት ነበረኝ። ጊዜውንና ሁኔታውን ባላስታውስም ከበላይ አካል ለክፉ ቀን የሚሆን መዋቅር በየደረጃው ይዘርጋ መባሉ ትዝ ይለኝ ነበር። መጨረሻውን ሳላውቅ ነው የታሰርኩት። ከዚያ በመነሳት ነበር የሆነ መዋቅር ይኖራል በሚል ፍለጋዬን የጀመርኩት። መጀመሪያ የሄድኩት እትዬ ተዋቡ ጋር ነበር። በኢህአፓነት የሚጠረጥሩት ግን ያልታሰረ የመስሪያ ቤት ሰው ካለ ጠየኳቸው። ጥያቄ ሳይገርማቸው አይቀርም። እንደማያውቁና ሊያገኙልኝ እንደማይችሉ እዚያው ነገሩኝ። አየር መንገድና ኢትዮጵያ ንግድ ባንክ የማውቃቸው የፓርቲው አባላት ጋር ሄድኩ። አንዱ መታሰሩን፣ ሌላው መገደሉን ሰማሁ። ወረቀት ፋብሪካ ሲሄድ እስከ 1969 አጋማሽ ድረስ አገኛቸው የነበሩት ሁለት ላባደሮች እንደሌሉ ተነገረኝ። በእኔ ስር የነበሩ ዲሞክራቶች ሁሉም ስላልታሰሩ በተዘዋዋሪ ጠየኳቸው። አንድም ፍንጭ ሊሰጡኝ አልቻሉም። በመጨረሻ ሄድኩት ወደ ጎተራ መንገድ ነበር። የድርጅታችን ንብረት ይሆናል ብዬ እገምተው የነበረ አንድ ጋራዥ ነበር። ጋራዡ እሁድ ቀናት እየጠበቅ የተወሰነ ጊዜ ስብሰባ አካሂደንበታል። ሌላ ጊዜ ደግሞ የተበላሸ መሳሪያ እንዳስቀምጥ ተጠይቄ ከዚያው ጋራዥ ነው የወሰድኩት። ኢያፓ የነግድ ድርጅቶች ነበሩት እንዴ? ነበሩት። የጽፈት መሳሪያዎችና ማተሚያ ቤት እንደነበሩት ሰምቻለሁ። ጋራጁ የኢያፓ ለመሆኑ ከመጠርጠር ውጭ ማረጋገጫ አልነበረኝም። ለማንኛውም ለሞክር ብዬ ሄድኩ። ከጋራጁ ሰፍራተኞች መካከል በአባልነት የምጠረጥረው ሁለት ሰዎችን ነበር። የነሱንም እውነተኛ ስማቸውን አላውቅም። ለማንኛውም ቢያንስ አንዱን አገኛለሁ ብዬ አሰብኩ። ኃላፊውን አላውቀውም። ምን ልርዳ ሲለኝ የመኪና ጥገና ፍላጎት እንዳለኝና በረዳትነት በነፃ እንድሰራ እንዲፈቀድልኝ ጠየቅኩት። ሌሎች ልጆች ቀድመው እንደተቀበሉና ከሁለት ወር በኋላ እንደሚጨርሱ ከዚያ በኋላ ተያዥና የቀበሌ መታወቂያ ይዤ እንድመጣ ነግሮ አሰናበተኝ። ስልጠና ላይ የሚገኙት የኛ ልጆች መሆን አለባቸው ብዬ ተረጠርኩ። ከሁለት ወር በኋላ እንደምመለስ እርግጠኛ ሆኜ ከግቢው በመውጣት ላይ ያለው ከመፈልጋቸው ሰዎች አንደኛው መሬት ላይ ተጋድሞ መኪና እየጠገና አገኘሁት። አብረውት ሰዎች ስለነበሩ ላናገረው አልፈለኩም። አካባቢው ከሚገኝ ሻይ ቤት ሄጄ እስከ ምሳ ሰዓት ጠበቅኩት። ከሌሎች ሰራተኞች ጋር ሆኖ ወደ አንድ የመንደር ምግብ ቤት ገቡ። ተከትያቸው እኔም ምሳ አዘዝኩ። እንደጋጣሚ የሁሉንም ሂሳብ የሚከፍለው እሱ ስለነበር ወደ ኋላ ቀረት አለ። ከሱ ኋላ ሆኜ የራሴን ሂሳብ ከፍዬ ተከታትለን ወጣን። ረሳኸኝ ስለው እንዳረሳኝ ነገረኝ። ሰላምታ ከተለዋወጥን በኋላ ስለ ጓደኛው ደህንነት ጠየቅኩት። መገደሉን ነግሮኝ እሱም ለወራት ታስሮ እንደተፈታ ነገረኝ። በቅርቡ መፈታቴን ነግሬው ሁለቱንም ለማግኘት እንደመጣሁ አጫወትኩት። ከጓደኞቹ ተነጥሎ አንድ ሻይ ቤት ይዞኝ ገባ። ለምን እንደፈለግኩ ሲጠይቀኝ እንዲሁ መኖራቸውን ለማወቅና የማወራውም ሰው ማግኘት እንዳልቻልኩ አይነት ነገር አልኩት። መገናኘት እንደማያስፈልግ፣ ሁሉም ነገር እንደተበላሸ፣ ጊዜው አደገኛ እንደሆነ ነገረኝ። ደርግ አሁንም ኢያፓ ያንሰራራል የሚል ግምት ስላለው መገናኘት እንደማያስፈልግ ደጋግሞ ሊያስረዳኝ ሞከረ። መዋቅራችን ስለፈረሰ ደርግ ምን የሚያሰጋው ነገር እንዳለ ስጠይቀው ኢያፓ አሲምባ ላይ አለ ስለሚባል ደርግ መስጋቱ አይቀርም አለኝ። ትንሽ የባጤ ቆጡን እንዳወራን ሁለተኛ እንዳልመጣና እንዳላገኘው የልመና አይነት ማሳሰቢያ ሰጥቶኝ ተለያየን። ባይገርምህ እኔ የኢያፓን መዋቅር በማስብበት በዚያ ወቅት የተወሰኑ ልጆች የፈረሰውን መዋቅር እንደገና ለመመስረት እየሞከሩ ነበር። ሳይሳካላቸው ቀርቶ ታሰሩ። ለማንኛውም የከተማውን የኢያፓ መዋቅር ፍለጋ ጥረቴ ከንቱ ከሆነ በኋላ ቢቻል ወደ አሲምባ፣ ካልተቻለም ወደ ሱዳን ለመግባት ወሰንኩ። ለዚያ እንዲረዳኝ መጀመሪያ ቀበሌ ሄጄ መታወቂያ እንዲሰጠኝ አመለከትኩ። የተፈታሁበትን ማስረጃ ሲጠይቁኝ ወህኒ ቤት የሰጠኝን ወረቀት ሰጠኋቸው። የታሰረበት ምክንያት ይልና ያልተገለጸ ይላል። ያልተገለጸ ምን ማለት እንደሆነ ሲጠይቁኝ እንደማላውቅ ነገርኳቸው። እዛው ቁጭ ብዬ ከርችሌ ይሁን ማዕከላዊ ስልክ ደወሉ። የፖለቲካ እስረኞች በተለይ የኢያፓ አባላት ሲፈቱ ያልተገለጸ ሊባል እንደሚችል ነገሯቸው። ከበላይ አካል ልክ ነው ስለተባሉ ሳይወዱ በግድ መታወቂያውን ሰሩልኝ። ትንሣኤ ከተቀመጠበት ተነስቶ ከወህኒ ቤት የተፈታበትን ማስረጃ ወጥቶ አሳየኝ። ስሙን፣ ዕድሜውን፣ የትውልድ ቦታ፣ ዜግነት፣ የታሰረበትን ቀን ይገልጽና የፍርዱ ልክ አንድ ዓመት፣ የወንጀሉ አይነት ያልተገለጸ፣ ቅጣቱን የወሰነው ፍርድ ቤት የፖሊስ ሰራዊት የልዩ መምሪያ፣ የተፈታበት ቀን መስከረም 6 1971 ዓመተ ምህረት ይላል። የቀበሌውን ግቢ ለቅቄ ከወጣ በኋላ አንድ ሐሳብ ስለመጣብኝ እንደገና ተመልሼ ወደ ጽህፈት ቤቱ ተመለስኩ። ትምህርት ቤት ለመግባት ፈልጌ የምዝገባ ቀን ስላለፈብኝ የትብብር ደብዳቤ እንድጽፉልኝ ፈልጌ ነበር አልኳቸው። እንደዚህ አይነት ደብዳቤ መጻፍ እንደማይችሉ ትምህርት ቤቱ የተፈታውበትን ማስረጃ አይቶ ከፈለገ እንዲተባበረኝ ያለበለዚያ የራስ ጉዳይ አይነት መልስ ሰጡኝ። የትምህርት መመዝገቢያ ጊዜ አልፎብኛል ስላልኳቸው በውስጣቸው የተደሰቱ መሰለኝ። ቀበሌውን የተበፈረ ደብዳቤ ጠየቁት ትኩረቴ ወደ ትምርት ብቻ መሆኑን እንዲገምቱ አስቤ ነው እኔ ግን ትምርት ቤት የመግባት ሐሳቡም አልነበረኝም በራሴ ፈቃድ ነበር በ1969 ዓ.ም ተመረጥ ትምርት ቤቱን መልቀቂያ የጠየቁት ምናልባት ድርጅቱ ወደ ሰሜን ሸዋ ትሄዳለህ ያለኝ ጊዜ ይመስለኛል መታወቂያን ከያዝኩ በኋላ አዲስ አበባን የመልቀቁት እኔን ማሰላሰል ጀመርኩ የመጀመሪያው ምርጫዬ በጎንደርና በትግራይ በኩል ቢሆንም የታጣቂዎች እንቅስቃሴ ስላለ ከመሃል አገር ለሚሄድ ጸጉረ ልውጥ ሰው አስቸጋሪ እንደሚሆን መረጃ አገኘው በጅቡቲ በኩል መውጣት ደግሞ ፈጽሞ አይቻልም ነበር የሶማሌ ጦርነት የተጠናቀቀ ቢሆንም በአካባቢው የጦር ሰፈሮች ስላሉ የማይታሰብ እንደሆነ ሰማሁ በመጨረሻ አባቴ ትዝ አለኝ ከዘመቻ እንደተመለስኩ አንድ ጊዜ ንግሌ ቦረና ሌላ ጊዜ ደግሞ ወደ ሲዳሞ እህል ለማምጣትና ለመውሰድ ከባድ መኪና ይዞ አብሬው ሂጄ ነበር እናም በሱ በኩል ወደ ድንበር አካባቢ ሊያደርሰኝ ይችላል ብዬ ገመትኩ ሐሳቡ እንደመጣልኝ እቤት ሄድኩና ጉዳዩን አማከርኩት ፈጽሞ ያልጠበቀው ጉዳይ ስለሆነ ገረመው እንደ ምክንያት ያቀረብኩት የውሸትና የእውነት ቅልቅል ነበር የትምህርት ቤት ምዝገባ እንዳለፈ ስታሰር የሰራሁትን ሁሉ ስላልተናገርኩ እንደገና ልታሰር እንደምችል ቀበሌዎች እንዴት ተፈታ ብለው እየተናደዱ እንደሆነ ያባ አሲምባው ስላለና ጦሩ እየገፋ ከመጣ ድርቅ እንደገና ለበቀል ሊያስረን እንደሚችል ጥሩ አድርጌ ስላስፈራራው ታመነኝ አባታችን ደፋርና ኃይለኛ ስለሆነ እንደዚህ አይነት ጥያቄ ብዙም አያስጨንቀውም እንዲያውም የሚያስደስተው ይመስለኛል በወቅቱ የሚመላለሰው መሃል አገር ስለነበር ከእሱ ጋር የመሄድ አማራጭ አልተሳካም ስለዚህ መሰል እርዳታ ሊያደርግ የሚችል ደፋር ሹፌር ጓደኛ እንደሚፈልግ ነግሮኝ ለሌላ ቀን ቀጠሮ ይዘን ተለያየን በሌላ ቀን ተመልሼ ሲሄድ የስጋ ዘመዱ ጋሽ መስፍንን እንዳማክረውና እሽም እምቢም ስላላለው እኔ ደግሞ እንድለምነው ጠቆመኝ ውየተዳደር ጋሽ መስፍን ጋር ሄጄ ሁሉንም ነገር አስረዳሁት እንዳባቴ ሐሳቡን ባይቀበለኝም እኔን ከድጋሚ እስር ለማዳን የሚቻለውን ሁሉ እንደሚሞክር ተስፋ ሰጠኝ ከአባቴ ይልቅ ጋሽ መስፍን ከጎንደር ዘመዶቹ ጋር ጠብቅ ግንኙነት ነበረው የእሱ ችግር እዚያ ያለ እኔን ወደ ሱዳን ለማስወጣት ኃላፊነት ሊወስድ የሚችል የቁርጥ ቀን ሰው ማግኘቱ ላይ ነበር ጋሽ መስፍንም ሆነ ለአባቴ ያልነገርኳቸው ነገር ቢኖር ከያባ ጋር መቀላቀል መፈለጌን ብቻ ነው ካንዶር በኋላ ይመስለኛል ጎንደር የሚኖር ሰው ተገኘልኝ ጉዜም ሁለት አማራጭ ነበረው ደብረ ታቦር ከተማ መቆየትና ሁኔታዎቹ ሲመቹ ከዚያው መሄድ ሁለተኛው ደግሞ ጎንደር በሚኖር አንድ ነጋዴ አማካይነት በመተማ በኩል ሱዳን መግባት ለሁለቱም አማራጭ መጀመሪያ የሚያስፈልገው ለጉዞ የሚሆን የትብብር ደብዳቤ ከቀበሌ ማግኘት ነበር በወቅቱ ከአንድ ክፍለ አገር ወደ ሌላ ለመሄድ የግድ የቀበሌ ደብዳቤ ያስፈልግ ነበር ጉዳዩን ከአባቴ ጋር ተወያየው ከዚህ በፊት ለትምህርት ቤት እንኳ የከለከሉኝ የቀበሌ ሰዎች ይህንንም እንደማይሰጡ ይነገርኩት ሲከለክሉ አያለሁ ብሎ ወደ እኛ ቀበሌ አብረን ሄድን የአባቴ የዚያን ቀን ሁኔታ የሚገርም ነበር አለባበሱን በመቀየር የወታደር የመስክ ጃኬት አድርጎ ቀበሌ ደረስ ዘቦቹ ወታደር መስሏቸው የዓለም አቅማማት አስገቡን ሊቀመንበሩ ቢሮ ስንገባ ከወታደር ጋር መሆኔ ገርሞት ምን ልርዳችሁ አለን አባቱ ነኝ ለጊዜው በግዳጅ እርዳታ ማስተባበሪያ ነው የምሰራው የምዝገባ ጊዜው አልፎ ትምህርት ቤት ሊገባ አልቻለም አሁን ዘመድ ለመጠየቅ ጎንደር ሊሄድ ነው የትብብር ደብዳቤ ስለሚያስፈልግ ለመጠየቅ ነው የመጣሁት አላቸው በጣም ተቆሳጥሮ አባቱ ነው እንዴት አላውቆትም ከእናቱ ጋር ተለያይተናል እኔ ወደ ፒያሳ አካባቢ ነው የምኖረው ራሱ መምጣት ይችል ነበር እኮ ለምን አደከመውት ከዚህ በፊት ለትምህርት ቤት ምዝገባ የትብብር ደብዳቤ ጠይቆ ከለከላችሁት አሁንም እንዳትከለከሉት ብዬ ነው እስራኤልና ግዳጅን ትቼ የመጣሁት እኛ ትምህርት ቤቶችን ማዘዝ ስለማንችል ነው ልታዙ ማትችሉም ያናውቃለሁ ታስሮ ስለነበር የትምርት ቤት መዝገባ ለጥቂት ቀን አለፈው ይሄ እኮ ገና ልጅ ነው ጸራቢዮተኞች አስተስተውት ነው ያልሆነ ነገር ውስጥ የገባው አብዮታዊ መንግስት ደግሞ የሚገባውን ቀጥቷል ወጣቶች ወደ ትምርት እንዲያተኩሩ ማድረግ ያለባችሁ እናንተ ናችሁ ንግግሩ ሁሉ ገረመኝ ድፍረትና ብልሃት የተሞላው ነበር መታወቂያው የእርዳታ ማስተባበሪያ ሹፌር የሚል ነው በወቅቱ የእርዳታ ማስተባበሪያ ኮሚሽን ውስጥ በርካታ ወታደሮች ተመድበው ይሰሩ ነበር አባቴም ለጊዜው እርዳታ ማስተባበሪያ ነው የምሰራው ስላላቸውና ጃኬቱን በማየት ብቻ አቶ የሚለውን መታወቂያውን እንኳን ማየት አልፈለጉም ቁመናው የሚያምርና ግርማ ሞገስ ስለነበረው በፍጹም አልተጠራጠሩም አስገራሚ የሆነ ዲስኩር ነበር ያደረገው አብዮታችን ጸረ አብዮተኞች ግዳጅ የሚሉትን ቃላት አንዥጎደጎደው ወንደርና ደብረ ታቦር ከተሞች ዘመድ ለመጠየቅ እንደሚሄድ ተጠቅሶ የተበብር ደብዳቤ የዛን ሁለት ከሰዓት በኋላ እጄ ገባ ትንሣኤ አባቱ የወታደርነት ስሜት እንደነበራቸው ቀደም ብሎ ነግሮኛል ከዚያ ጋር የተያዘ ጨዋታ እንዲነግረኝ ጠየቅኩት ከመቀመጫው ተነስቶ አንዱን የአባቱን ፎቶ አሳየኝ የተበብር ደብዳቤውን ለመጠየቅ በሄዱበት አመት አካባቢ የተነሱት ነው ጠይም በጣም መልከ መልካም የሚባሉ ናቸው ከወታደር ፊልድ ጃኬት ጋር የወታደር ጫማ አድርገዋል በእጃቸው ደግሞ ጠመንጃ አንጠልጥለዋል ያላደረጉት ነገር ቢኖር የወታደር ቆብ ነው ሆኖም ዙሪያው ዝርግ የሆነ የአዳኞች አይነት ኮፍያ አድርገዋል አባቴ የወታደርነት ስሜትና ዝንባሌ ነበረው ሽጉጥና የወታደር ልብስ ቀልቡን ይስቡታል ያለ ሽጉጥ የኖረበትን ጊዜ አላውቅም ሽጉጥ የወንድ ልጅ መገለጫ ነው የሚል ጽኑ እምነት የነበረው ይመስለኛል ልጆች ሆነን አንድ ኮሎኔል የነበረ ዘመዱ ከክፍለ አገር ለረፍት ለስራ መጥቶ እኛ ቤት አርፎ ነበር አንድ ቀን ታዲያ ሰውየው በሌለበት ፈቅዶለት ይሁን አይሁን ትዝ አይለኝም የወታደር ልብሱን ከነማረጉ ለብሶ እዚያው ሰፈር ፎቶግራፍ ቤት ሄዶ ይነሳል ባለፎቶ ቤቱ አባቴ ነጋዴ መሆኑን እንጂ ኮሎኔል አለመሆኑን ስለሚያውቅ ለፖሊስ ደውሎ እጅ ከፍንጃ ይዘዋል በዚያ የተነሳ ዜናው ጋዜጣ ላይ ወጣ ኮሎኔል ሳይሆን የኮሎኔል ልብስ ለብሶ የተገኘው ነጋዴ አንድ ዓመት ተፈረደበት በሚል ርዕስ የኢትዮጵያ ድምፅ የሚባል ጋዜጣ ላይ ይመስለኛል ወጥቶ ነበር በዚህ የተነሳ አንድ ዓመት ተፈርዶበት ነበር ሆኖም በይግባኝ መሰለኝ ሶስት ወራት አካባቢ ታስሮ ተፈታ ያ ፎቶ አንሺ ታዲያ መፈታቱን ሲሰማ ይገለኛል ብሎ አገር ጥሎ ጠፋ ይህ የምታየው የዚያን ጊዜው ፎቶግራፍ አይደለም አንድ ዓመት የተፈረደበትን ረስቶ ከብዙ ዓመት በኋላም ቢሆን የወታደር ዩኒፎርም ፍቅር ስላለው ለብሶ የተነሳው ነው ወደ ስደት ልሄድ አንድ ቀን ሲቀረኝ ጎንደር ሄጄ ስራ እንደምፈልግ ለእናቴ ነገርኳት ጎንደር የሚለውን ቃል ስትሰማ እዛ ጭራቅ አገር ያለችኝ እስካሁን አይረሳኝም ጭራቅ ያለችው አገሩን ሳይሆን መላኩ ተፈራን ነበር የጎንደር አስተዳዳሪ ሆኖ ልጆችን የፈጀ ነው መላኩ ተፈራ የሞት መላክተኛ ተብሎ ተገጥሞለት ነበር አሁን እኮ ጊዜው አልፏል ልክ እንደ አዲስ አበባ ነው ብዬ ለሳምናት ሞከርኩ በጋሽ መስፍን በኩል እንደምሄድ የዘመዶቹ አድራሻም እንደሚኖረኝ ካልተሳካልኝ ደግሞ ቶሎ እንደምመለስ አስረዳዋል አባቴ የኔን ጉዞ በተመለከተ የእሱ እጅ እንዳለበት ለእናቴ እንዳልነግራት ስላስጠነቀቀኝ ስሙን አላነሳውም ልጄን ለስደት ዳረክብኝ እንዳትለው ነው እናቴን ከአዲስ አበባ ይልቅ ጎንደር ምን አይነት ሥራ ላገኝ እንደምችል ላሳምናት ስላልቻልኩ ቀበሌዎች በእኔ መፈታት እንዳልተደሰቱ በገደምዳሜ ጠቆም አደረግኳት ከፊታቸው ዞር እንድል ብቻ መሄዴን ተቀበለችው በአቋሜ ስለጸናሁም ምንም ልታደርግ አልቻለችም የመላኩ ጎንደር ከአዲስ አበባ ወደ ጎንደር ያቀናውት በህል ማመላለሻ ይርዳታ ማስተባበሪያ ኮሚሽን መኪና ነው። በአባቴ በኩል ሰው ተገኝቶ በነፃ ነው የተጓዝኩት። አንድ ጃኬት፣ አንድ ሸሚዝ፣ አንድ ካኒቴራ፣ አንድ የውስጥ ሱሪና አንድ ካልሲ ከዚህ በተረፈ 8ኛና 10ኛ ክፍል የጨረስኩበት የትምህርት ቤት ማስረጃና ወደ 600 ብር አካባቢ ነው ያስኩት። ወደ ጎንደር ስንሄድ በርካታ የፍተሻ ኬላዎችን አልፈናል። አንዱም ቦታ ችግር አልገጠመኝም። ሹፌሩ አልፎ አልፎ አጭር መንገድ የሚጓዙ መንገደኞችን እያስከፈለ ያሳፍር ስለነበር ከረዳቱ ጋር በመሆን እገዛ ስላደረኩለትም በጣም ወዶኝ ነበር። በሶስተኛው ቀን መሰለኝ ጎንደር ከተማ ገባን። ራት በልተን ሆቴል አደርን። በማግስቱ ከሹፌሩ ጋር ሳልለይ አብሬው ዋልኩ። የተለያዩ የመንግስት መስሪያ ቤቶች ሲገባ አብሬ ገባለሁ። ቡና ቤት ሲገባም እንዲሁ። የሚያውቃቸው ሰዎች ቤትም ሲሄድ አልተለየውም። ራሴን ይርዳታ ማስተባበሪያ ሰራተኛ ለማስመሰል ያላደረኩት ነገር አልነበረም። ለሚቀጥለው ቀን ጋሽ መስፍን በሰጠኝ አድራሻ መሰረት የሩቅ ዘመዳችን ነው የተባለውን ጋሽ ይጥናን አገኘሁት። ይጥና 1/4 ገበሬ 3/4 ነጋዴ ነው። ጥቂት እያሳረሰ ብዙ ስለሚነግድ ነው እንደዛ ያልኩት። ጋሽ ይጥና በጣም ቀልጣፋ ንቁና ተጠራጣሪ ነው። ሲያይኝ በጣም ልጅ ሆንኩበት። ቁመናዬም ቁጭ ያባ ኋላ እንደነገረኝ ነበር። ስለ ጎንደር ከተማ አደገኛነት ነገረኝ። መላኩ ተፈራ ጎንደር ውስጥ ያወጣው ሕግ ነበር፣ ማንኛውም የገጠር ነዋሪ የመዘዋወር ፈቃድ ካልተሰጠው ከተማ እንዳይገባ፣ ማንኛውም ተማሪ በስራ ሰዓትና ቀናት በከተማው ውስጥ እንዳይንቀሳቀስ የሚል ሕግ ነበር። ስለዚህ የቀበሌው የድጋፍ ደብዳቤ ከእጄ እንዳይለየኝና ለብቻዬ የትም እንዳልንቀሳቀስ በብርቱ አስጠነቀቀኝ። ልጅነት ይዞኝ ትዕዛዙን እንዳልጥስ አስፈራራኝ። ወታደሮችና ፖሊሶች ጸጉረ ልውጥ ወጣት ላይ እንደሚያተኩሩና በጎንደር ውስጥ የሆነውን ሁሉ በመንገር ነበር የሚያስፈራራኝ። ከፖለቲካ እስረኞች ውጭ ወንጀል የሰሩ አደባባይ ላይ በጅራፍ እንደሚገረፉ፣ የፖለቲካ እስረኞች ደግሞ እንደሚረሸኑ። በወቅቱ የመላኩ ተፈራ ጭፍጨፋ ጋብ ቢልም ኢህአፓ ብቅ ልትል ትችላለች ብለው ስለሚሰጉ ጥበቃው ኃይለኛም እንደሆነ ሁሉ ነግሮኛል። መላኩ በቀይ ሽብር የተከሰሰው 1000 ሰዎች አካባቢ ገሎ ነው። ያውም መዝገብ የያዛቸውና ከሳሾች የቀረቡበት ብቻ። እኔን እንደ ሺህ አንደኛ እንዳያደርገኝ ነው። ይጥና የጋሽ መስፍን ውለታ ባይኖርበት ኖሮ እኔን ለመርዳት ምንም አይነት ሙከራ እንደማያደርግ ደጋግሞ ነገረኝ። እኔም በጣም መፍራቱ ስለገባኝ እንደ ብዙዎቹ ወጣቶች ታስሬ እንደተፈታው፣ የታሰርኩትም ወረቀት አንብበሃል ተብዬ እንደሆነ፣ የሽኝት ደብዳቤ እንዳለኝ፣ መጥፎ አጋጣሚ እንኳ ቢፈጠር በምንም አይነት ከሱ ጋር እንደማላያይዘው ነገርኩት። አንዴ ስለመጣሁበት እኔን ከመርዳት ውጭ ሌላ አማራጭ አልነበረውም። ያን ቀን ምሽት ላይ የወሰደኝ ከተማው መካከል ያለ ቡና ቤት ነበር። ኢትዮጵያ ሆቴል የሚባል መሰለኝ። ጋሽትናን ሁሉም መጠጭ ያውቀዋል። ስለዚህ ምንም ሳልሳቀቅና አይኑ ሳልገባ ከሱ ጋር ራስ በልቼ ፎቅ ላይ አልጋ ሲዞኝ ለባለ ሆቴሎቹም ጧት እንደሚመጣ ነግሮ ወደ ቤቱ ሄደ። በማግስቱ መጣና ቁርስ አብልቶኝ ስለኔ ጉዳይ ሰዎች አነጋግራለሁ ብሎ ተለየኝ። ከአዲስ አበባ ያመጣኝ ሹፌር ጉዳዩን ስላልጨረሰ አብሬው ስዞር ዋልኩ። በሶስተኛው ቀን ጋሽትና ዘመድ ላስተዋውቅህ ብሎ ወደ አዘዞ በሚወስደው መንገድ አንዲት የገጠር መንደር ይዞኝ ሄደ። እድሜያቸው የገፋ አንዲት ሴት ቤት ነበር የወሰደኝ። የአባትህ ዘመድ ናቸው ብሎ አስተዋወቀኝ። ዘር እየቆጠሩ ሲያወሩኝ አመሹ። ከዚያም ከእንግድነት አንድ ደረጃ ባለፈ ሁኔታ ተስተናገድኩ። ጋሽትና እመጣለሁ ብሎ ጥሎኝ ሄደ። ሙሉ ቀን ስጠብቀው ቀረ። ፀሐይ ጠልቃ ድንግዝግዝ ሲል ግራ ገባኝ። አሮጊቷ አየሱ ነገር መጣ ብሎ ልም ነው ከንግዲህ እንኳን አይመጣም እና ተቤት ነው ያለው አይዞ ሲሉኝ ከዋልኩ አገላለጻቸው ይትና ቃሉን የማይተበቅ ወሽዋሻ ነው የሚል ቃና ነበረው አሮጊቷ የሚኖሩት አንዲት ጠና ካለች ሴት ጋር ነው ገና በጊዜ አንድ ያስር አመት አካባቢ የሚሆነው ልጅ ከብቶች ይዞ መጣ ሌላ የቤተሰብ አባል ይመጣል ብዬ ሳስብ ማንም ሳይመጣ ቀረ የጠባባ ጎጆ ቤት የጭራሮ በር ተዘግቶ እሳት ዳር ከበን ቁጫል ከራት በኋላ የደረቀ በቆሎ በጋራ ፈልፍለን ተቆላ ቡናም ተፈልቶ እየበላን እየጠጣን ጨዋታ ጀመርን ስለአባቴ ዘመዶች ጀግንነትና የከብት ብዛት ደጋግመው ያወሩኛል እኔ የምፈልገው በአካባቢው ስላለው የኢህአፓ ወሬ ስለነበር ያሉትን ሁሉ አልሰማዋቸውም በመጨረሻ እንደምንም ብዬ ወደምፈልገው ርዕስ ጎተትኳቸው ህፃኑ ልጅና ሴትየዋ ዝናው በጣም ስለገነነው የኢትዮጵያ ዴሞክራቲክ ህብረት ኢዲዩ ተረኩልኝ ድርጅቱ በርካታ የጎንደር ቦታዎችን ይዞ እንደነበር ብዙ ሳይቆይ የጎንደር ከተማ ሊይዝ ይችላል ተብሎ ይጠበቅ እንደነበር አጫወቶኝ ያፓን አንቺ ነው የሚሏት ከመላኩ ተፈራ ግድያ የተረፈ ወጣት ሁሉ እንደሸፈተ አወጉኝ ያፓ ለንዴ ብዬ ስጠይቅ እንዴታ የሚል መልስ ሳገኝ ልቤ በተስፋ ሞላ አካባቢውን በውል ባይነግሩኝም ከደብረታቦር ትንሽ ራቅ ብላ ሁሉ ልትገኝ እንደምትችል የሰሙትን አጫወቶኝ ተስፋ በተስፋ ሆኜ ሲመሽ ወደ መኝታችን ሄድ አሮጊቷ የጠፍር አልጋቸውን ካለቀኩልህ ብለው ሙቸገኛለሁ አሉ እኔ ደግሞ እሳቸውን አስለቅቄ ከምተኛ ቤቱን ለቅቄ እንደሚሄድ አምሬ ስለተናገርኩ እሳቸው ከሴትየዋ ጋር ተኙ ለእኔ ከልጁ ጎን ቆርበት ተዘርግቶ ያደፈ ትልቅ ጋቢ ተሰጥቶኝ እንድተኛ ተደረገ ገና ኮኔ መሬት እንደረፈ የቁንጫ መንጋ ወረረኝ ለቁንጫ አዲስ አይደለውም በተለይ ዘመቻ ላይ የገጠር ጎጆ ስላደርኩ አውቀዋለሁ ትዋኑንም ቢሆን ማንከላዊ ለምጄዋለሁ ሆኖም እንደዚያ አይነት የቁንጫ ግሪሳ አጋጥሞኝ አያውቅም ከግሬ እስከ አንገቴ ተወረርኩ አንዳንዶቹ እንዲያውም ጆሮዬና አፍንጫዬ ውስጥ መጨፈር ጀመሩ በጥቂት ደቂቃ ውስጥ ሶስቱም ድብን ያለ እንቅልፍ ወስዷቸዋል ቢቸግረኝ ከተኛሁበት ተነስቼ ቁጭ አልኩ ትንሽ ፋታ ያገኘው ቢመስልም መቀመጫዬን ይወሩኝ ጀመር ጥቂት አሰብኩና ወደ ተዳፈነው እሳት ጠጋ ብዬ ጭራሮ ጨመርኩና እሳቱን አነደድኩት ሲጠፋ በአሮጌ የብረት ድስት ክዳን እያራገብኩ ስሞቅ ቆየው አሮጊቷን አክብሬ ያላጨስኩትን ሲጋራ እያከታተልኩ አጨስኩ ልብን ያለ እንቅልፍ ስለወሰዳቸው ትንባሆ አልሸተታቸውም እኩለ ሌሊት ላይ እንቅልፍ ሲያዳፋኝ ወደ መደቤ ሄድኩ አንዴ ስጋደም አንዴ ስቀመጥ ወፍ ተንጫጫ ሲነጋ ሁሉም በየተራ ተነስተው ወደ ስራቸው ተሰማሩ ሴቷ አላሞችን ስታል አሮጊቷ በረት ገብተው አዛባ ይዝቃሉ ህፃኑ ልጅ ራቅ ብሎ ሄዶ ጭራሮ ቢጤና እበት ተሸክሞ መጣ ካሁን አሁን እሳት አንድደው ቁርስ ይሰራሉ ብዬ ስጠብቅ ቆየው የጾም ቀን ሆነ እኮ ቡና እንኳ እንዳናፈላልህ ሲሉኝ ወሽመጤ ተቆረጠ እንዲያውም ረሃቤ ጨመረ ጾም የሚባል አላውቅም ልላቸው ምንም አልቀረኝም ራቅ ብዬ ሄጄ ረሃቤን በሲጋራ አስታገስኩት ገበሬዎች ከሩቅ ብቅ ብቅ ማለት ሲጀምሩ ትኩረት እንዳልስብ በማለት ወደ ቤት ገባው እስከ 5 ሰዓት ድረስ ከቤት ሳልወጣ እንደቆየው ጋሽትና እያፏጨ መጣ መጣለው ብሎ ዋሽቶ የማላውቃቸው ሰዎች ቤት ስላሳደረኝ ትንሽ ተበሳጭቻለሁ ንዴቴን ዋጥ አድርጌ በውሸት ፈገግታ ሰላምታ ሰጠሁት ለራሴው ጉዳይ ራቅ ያለ ቦታ መሄዱን ሲነግረኝ ንዴቴ ጠፍቶ የጥፋተኝነት ስሜት አደረብኝ በሱም ሳንቆይ አሮጊቷን ተሰነባብተንና መስግነን ወደ ጎንደር ተመለስ ከአንድ ቀን በኋላ ጉዞ ልጀምር እንደምችል ከሚወስዱኝ ሰዎችም ጋር እንደተነጋገረ አበሰረኝ። እኔ በጣም የፈለኩት የደብረታቦር አማራጭ በፍጹም እንደማይሆን ነገረኝ። ጸግሯሉት ወጣት በምንም መንገድ ደብረታቦር መቆየት እንደማይችል ሳር ምድሩ ሁሉ ሰላይ እንደሆነ ነገረኝ። በሁመራ በኩል ወደ ሱዳን እንደምሄድ ሆኖም ዝርዝሩን እንደማያውቅ ሲገልጽልኝ ትንሽ ግራለኝ። እጣፈንታዬ በማላውቀው ሰው እጅ እንደሆነ ተረዳው። ሁሉንም ከእድል ጋር አያይሼ የሚሆነውን መጠበቅ ነበረብኝ። ጠቅላላ ፕሮግራማችን በዚሁ ይጠናቀቃል። ይህንኑ ፕሮግራም ነገ ጠዋት ከአንድ እስከ ሶስት እንዲሁ ከሰዓት በኋላ ከሰባት እስከ ዘጠኝ ሰዓት በድጋሚ እናሰማለን። ደህና እምሹ። Thank you.